ፍቺ ያበራል አይተለወጠም ዛሬም ይሰራል ዘላለም ይኖራል ያበራል ካምናምኑት ጋርታ ያምናኬ ቃል አያረችም የኢየሱስ ቃል አያረችም ዘላለም ይኖራል ያበራል ካምናምኑት ጋርታ ያምናኬ ቃል አያረችም የኢየሱስ ቃል አያረችም ዘላለም ይኖራል ያበራል
ኦ እወድስሃለሁ በቅድ
ያሰብኩት ሐሳብ የወንጌል ኃይል በሚል ነው ልናገር የፈለኩት ስለ ወንጌል ብዙና ቃልን መጽሐፍ ቅዱሳችን ሲናገር ወንጌል የሰው ሳይሆን የእግዚአብሔር እንደሆነ ይናገራል የወንጌል ምንጩ የወንጌል መሰረቱ እግዚአብሔር ነው ስለዚህ ወንጌል የሰው ሳይሆን የእግዚአብሔር ራሱ ነው ከክርስትና እምነት ውጪ ወንጌል የሚባል ነገር የለም ከሌሎች ሃይማኖቶችና የእምነት ክፍሎች ልዩ የሚያደርገን ክርስትናን ክርስትና የምስራች ወንጌል የሚሰበክበት የእግዚአብሔር መልካም ዜና ለሰዎች የታወጀበት እኛ ወደ ሰማይ መውጣት ስለማንችል እግዚአብሔር ከሰማይ ወርዶ እኛን ወደ ሰማይ ሊያወጣን ልጁን የላከበት እኛ ስለ ኃጢአታችን ስለ በደላችን መስዋዕት ማቅረብ ስለማንችል የኛ መስዋዕትና የኛ ለበደል ስርዓት እናቀርበው ማንኛውም ነገር በእግዚአብሔር ፊት ብቁ ስለማይሆን እግዚአብሔር የገዛ ልጁን ከሰማይ ወደ ምድር መልአክ ብቻ ሳይሆን እሱ ራሱ መስዋዕት አድርጎ ታረቁኝ ብሎ የጋበዘበት የእርቁን አዋጅ የነገረበት ነገር ወንጌል ተብሎ ይጠራል ስለዚህ ወንጌል የእግዚአብሔር ነው ወንጌል የሰው አይደለም ስለዚህ ስለ ወንጌል ስንነጋገር የወንጌል ምንጩ የወንጌል ባለቤቱ እግዚአብሔር እንደሆነ ከገባን ወንጌል ኃይለኛ ነው ወንጌል ኃይል አለው ስለዚህ ወንጌል እግዚአብሔር ቃል ሲናገር የሰላም ወንጌል የክብር ወንጌል እያለ ይናገራል የእግዚአብሔር ወንጌል እያለ ይናገራል ስለ ክብር ወንጌል ስናስብ የተዋረደውን በኃጢአተኝነት ከእግዚአብሔር ከሰጠው ክብር የጎደለውን የሰውን ዘር በሙሉ ወደዛ ክብር እንዲመጣ እግዚአብሔር በልጁ በኩል ይሄንን የክብር ወንጌል ላከ ስለዚህ የተዋረደን ሰው ወደ ክብር መውጫው መንገድ ይሄ የክብር ወንጌል ብቻ ነው ይሄ ብቻ ሳይሆን የጸጋም ወንጌል እንደዚሁ ነው በነጻ የሚሰጥ የሰውን ልፋት የሰውን ድካም የሰውን ጥረት የማይጠይቅ እግዚአብሔር ሰርቶ ኑረፉ ብሎ የጠራን ጥሪ ይሄ የጸጋ ወንጌል ነው የሰውን ብቃት የማይጠይቅ የሰውን ነገር የማይፈልግ በርሱ ብቻ በሆነ ነገር ወደ እግዚአብሔር እንድንገባ የተጠራንበት ነው። ስለዚህ የወንጌል ጥሪ የእረፍት ጥሪ ነው። ኑና እረፉ። ተቅበዝብዛችሁ የነበራችሁ እናንተ ሸክም የከበዳችሁ የደከማችሁ ምን አድርጉ? ኑና እረፉ፣ እረፍት ተዘጋጅቷል ብሎ የሚጋብዝ መለኮታዊ የሆነ ጥሪ ነው ወንጌል። ይሄም ወንጌል ስለሌላ አይደለም፣ ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ይናገራል። ዛሬ በመካከላችን እንደመሰከሩት ይሄ የወንጌል እውነት ወደ ሰው ልጆች ህይወት እየመጣ የሰዎችን ቋጠሮ፣ የሰዎችን እንቆቅልሽ፣ የሰዎችን ጥያቄ ለመመለስ ጉልበት ያለው አቅም ያለው በወንጌል ፊት ምንም አይነት ተግዳሮት ጸንቶ መቆም ስለማይችል ወንጌል የማይፈታ ወንጌል የማይመልሰው ምንም አይነት ጥያቄ ስለሌለ ወንጌላችን ከኃይል ወደ ኃይል ከክብር ወደ ክብር እየተሸጋገረ ምድርን በሙሉ ይሸፍናል። ጌታ ስሙ ይባረክ። ስለዚህ የምናወራለት ወንጌል ይህንን ነው። ብዙ ሃይማኖቶች አድርግ የሚል ጥሪ ነው ያላቸው። በብዙ ሃይማኖቶች ውስጥ ድርጊት ነው ግብዣው። እኛ ግን ተደርጎልሃል ወደሚል ጥሪ እግዚአብሔር ጠራን። ስሙ ለዘላለም ይባረክ። ስለዚህ ወንጌል እንደዚህ ነው። ወንጌል የተወሰኑ ሰዎች ስራም አይደለም። ወንጌል በተወሰኑ ሰዎች የሚደረግም ድርጊት አይደለም። እስከ መቼ ስለ ወንጌል ስናስብ እጆቻችን ወደ ሰዎች እንጠቁማለን? እኔ መመስከር አልችልም፣ እኔ መናገር አልችልም፣ እኔ መፈወስ አልችልም፣ እኔ እንደዚህ አልችልም ብያልን እስከ መቼ ወደ ሰው እጆቻችንን እንጠነቁላለን? ወንጌል የተሰጠን ለሁላችን ነው። ለተወሰኑ ምርጥ ሰዎች፣ በአገልግሎት ለሰለጠኑ ለበሰሉ ብቻ ሳይሆን በክርስቶስ ዳግም ለተወለዱ ሁሉ የወንጌል ስልጣን ተሰጥቶናል። ስሙ ይባረክ። ስለዚህ ይሄ ወንጌል ነው ዓለምን እየለወጠ ያለው። ወንጌል በባህሪው ከፋይ ነው። ወንጌል በባህሪው በሰዎች መካከል ልዩነትን በመፍጠር የእግዚአብሔር የሆኑትን ካልሆኑት የሚለይ ከእግዚአብሔር የተቀበልነው ትልቁ ጸጋ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲወለድ ስምዖን አቀፈውና ባረከው። ለእናቱ ማርያምም እንደዚህ አላት፣ ይህ ለብዙዎች ለመውደቃቸውና ለመነሳታቸው ምልክት እንዲሆን ለብዙዎች ለእስራኤልም ለአሕዛብም ምልክት እንዲሆን ተሹሟል ብሎ ነው የሚናገረው። ስለዚህ ኢየሱስ መለያ ነው። ወንጌል መለያ ነው። የእግዚአብሔርን ከሆነው ወዳልሆነው፣ የከበረውን ከተዋረደው መለያ ነው ወንጌል። ስለዚህ ሰዎች ለወንጌል ምላሽ በሚሰጡት መሰረት ማንነታቸው ይወሰናል። ስለዚህ ወንጌል አይሻሻልም። በመጽሐፍ ቅዱሳችን ላይ እንደምናየው በአንጾኪያ ስደት ደረሰባቸውና ከዛ ተነስተው ወደ ኢቆንያ መጡ ይላል። የደረሰባቸው ስደት የደረሰባቸው መከራ ቀላል አልነበረም። እንዳውም ሐዋርያው ጳውሎስ በኋለኛው ዘመን ለጢሞቴዎስ ሲጽፍለት በኢቆንዮን በልስጥራ በአንጾኪያ ስለደረሰብኝ መከራ አንተ ታውቃለህ ይለዋል። ስለዚህ በጣም 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 ፔንፉል የሆነ በጣም ኃይለኛ የሆነ መከራ ነው የደረሰበት። ግን ከዚህ መከራ የተነሳ ከወንጌል ሊሸሽ አልፈለግም። ወንጌል ምን አለው? ጉልበት አለው፣ ኃይል አለው፣ አሸናፊ ነው። ቢሆንም ግን ተቃዋሚዎች በመካከል ስላሉ የወንጌል መልእክት አይለወጥም፣ አይበረዝም፣ ተቃውሞ እንዳይነሳበት አይሻሻልም። ወንጌል በባህሪው መከራ ምንጭ ነው። ወንጌል መለያ ስለሆነ መከራ አለው ውስጡ። ስለዚህ አብዴት ሊደረግ አላስፈልገውም። ዘመን የማይሽረው ሁኔታ የማይቀይረው ሰዎች ይቃወሙትም ይደግፉትም ወንጌል ለዘላለም የጸና ነው። ስሙ ለዘላለም ይባረክ። ማንም ሊያሻሽለው ማንም ሊለውጠው የማይችል የእውነት ወንጌል ነው። ለዚህ ነው የጸጋ ወንጌል የተባለው፣ የእግዚአብሔር ወንጌል የተባለው ለዚህ ነው። እንዳውም የእግዚአብሔር ቃል ሲናገር ከፀሐይ መውጫ እስከ መግቢያ ድረስ ይሄንን የእግዚአብሔርን ወንጌል በእጃቸው አሳልፈው አደራ ሰጣቸው ይላል። ስለዚህ ወንጌል ለሁላችን ነው የተሰጠን። ይሄ ወንጌል መከራ ያምጣብን፣ ስደት ያምጣብን፣ ተቃውሞ ያስነሳብን እንጂ ወንጌል ደግሞ በራሱ እየሰራ ሰዎችን ወደ እግዚአብሔር መንግስት ያፈልሳል። ስሙ ለዘላለም ይባረክ። ሐዋርያት ተሰደው ከኢቆንያም እንደዚሁ ተደብድበው ተወግረው እንደገና ደግሞ ወጡ። ስደት ስለደረሰባቸው ከዚህ ከተማ ወጥተው ልስጥራን ወደሚባል ከተማ መጡ ይላል። እዛ ከተማ ሲደርሱ እንደለመዱት ወንጌልን መስበክ ጀመሩ እና በዛ ስፍራ ላይ የምንመለከተው ሰው በጣም የሚያስገርማችሁ ሰው ነው። እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበረ ይላል። የምንሰበሰበው በወንጌል ዙሪያ ከሆነ የሚሰበከው የወንጌል እውነት ከሆነ በሰው ህይወት ውስጥ ያለውን ተግዳሮት በሰው ህይወት ውስጥ ያለውን ቻሌንጅ ሊበጥስና ሊሰራ ሊፈታ የሚችል የእግዚአብሔር ወንጌል ብቻ ነው። ያ ሰው ተቀምጦ ጳውሎስ ሲሰብክ ያዳምጥ ነበረ ይላል። ይሄ ሰው ምን ያህል ዓመት ዕድሜ እንዳለው አናውቅም። አንድ የምናውቀው ነገር ገና ከመወለዱ ጀምሮ አንካሳ የሆነ መሄድ የማይችል ሰው ነው። ሄዶ አያውቅም ይላል። ግን ወንጌልን ለመስማት በቂ ዕድሜ ላይ ያለ ሰው ነው። ወንጌልን ሰምቶ ለመረዳት ለሰማው ወንጌል ምላሽ ለመስጠት የተዘጋጀ ሰው ነው። ስለዚህ ወንጌልን ለመስበክ ወይም ሲሰበክ ለመስማት ቅርብ የሆነ ሰው ነው እና አዳመጠ ይላል። ሰዎች ብዙ ጊዜ በመድረክ ላይ ብዙ ነገር ይናገራሉ። የእግዚአብሔር ቃል ሲናገር ግን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ ሰዎች ሲናገሩ መናገር ያለባቸው የእግዚአብሔርን ቃል ነው። መታወጅ ያለበት ወንጌል ነው። ይሄ ሰው አዳመጠ ይላል። እያዳመጠ ያለ ሐዋርያው ደግሞ ትኩር ብሎ አየውና ለመዳን እምነት እንዳለው አውቆ ይላል። እንዴት ነው ያወቀው? በማየት ሰዎች ለመዳን የተዘጋጁ መሆናቸው ልታውቁ የምትችሉበት መንገድ ምንድን ነው? መጽሐፍ ቅዱሳችን ሲናገር ግን መንፈስ ቅዱስ ሴንተር የሆነለት መንፈስ ቅዱስ የሚያንቀሳቅሰው የወንጌል እንቅስቃሴ በእኛም ውስጥ ያለው ያንን እውነት የሚናገረው የእግዚአብሔር መንፈስ በሰዎችም ውስጥ ሆኖ ያንን ወንጌል የሚሰማው የእግዚአብሔር መንፈስ ሰዎች እንዲረዱት የሰዎችን አይምሮ የሚከፍት ያ የእግዚአብሔር መንፈስ በመካከል ግንኙነት ያደርጋል፣ ኦርኬስትሬት ያደርገዋል። አወቀ ይላል ሐዋርያው ጳውሎስ። ያ ሰው ልቡ ተነሳስቶ ለሚሰማው ለእግዚአብሔር እውነት ምላሽ ለመስጠት የተዘጋጀ ሰው ነበር። ከዛ ሐዋርያው ትኩር ብሎ አየውና ለመዳን እምነት እንዳለው አውቆ ይላል በከፍተኛ ድምፅ ይላል በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው ይላል። ይሄ በጣም አስደናቂ ነው። በብዙ ቻሌንጅ ውስጥ ሆናችሁ፣ በብዙ ተግዳሮት ውስጥ ሆናችሁ፣ በብዙ መከራ ውስጥ አልፋችሁ አንድ ቀን ድንገት ቁም የሚል ድምፅ ቢመጣላችሁ ምን እንደምትመልሱ አላውቅ። የመጣው ድምፅ ከመታዘዝ ውጭ ሌላ ምርጫ የለውም። ቆመ መጠየቅ ይችላል። ከመወለደ ጀምሮ ሄጅ አላውቅም፣ ይሄ እንዴት ሊሆን ይችላል ብሎ አርጊው ማድረግ ይችላል። የእግዚአብሔር ቃል ሲናገር ምላሽ እንድንሰጠው እንጂ እንድንሟገተው አልተጠራንም። ለቃሉ በመታዘዝ ነው ነገር የሚለወጠው። የሚሰበከው የእግዚአብሔር እውነት በሰዎች ውስጥ ፍሬ የሚያፈራው ያ የሚሰበከውን ወንጌል በእምነት ስንቀበለው ነው። ና ይሄ ሰው ይሄንን ሰማ ይላል። ቁም ይሄ ሰው ልክ ሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ካገኙት ሰው ጋር አብሮ የተመሳሰለ ነው። ያ በቤተ መቅደስ ደጅ ተቀምጦ የነበረ እሱም ከልጅነቱ ጀምሮ ሽባ ሄዶ የማያውቅ ሰው ነበረ። ጴጥሮስና ዮሐንስ አይተውት እንደዚህ አሉ ይላል፣ ትኩር ብለ ወደኛ ተመለከት ሲሉት አንዳች ነገር ከነርሱ እንደሚቀበል ጠብቆ ወደ እነሱ ሲመለከት ብርና ወርቅ የለንም ብለው ነገሩት። አንድ ያለን ነገር ግን እንሰጣሃለን፣ ነገርን የሚለውጥ ታሪክን የሚለውጥ አየሰው ህይወትን የሚለውጥ ያለህበትን እንቆቅልሽ የሚፈታ ተግዳሮትን የሚሰብር በፍጥረት ዓለም ውስጥ ገዢና ጌታ የሆነ ኢየሱስ የሚባል እሱ ነው ያለን፣ እሱን እንሰጣሃለን አሉት። ስለዚህ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ ብለው እጁን ይዘው አስነሱት ይላል። ያ ሰው እየዘለለ ሄደ ይላል። በዚህ ክፍል ላይ ደግሞ ይሄን ሰው ቃል የተነገረው ቆመህ ተመላለስ የሚል ድምፅ መጣለት፣ ቀጥ ብለህ በእግርህ ቁም የሚል ድምፅ መጣለት። ለዚህ ምላሽ ሰጠ ይሄ ሰው እና ምላሽ ሲሰጥ እንደዚህ ነው ያደረገው፣ ብድግ ብሎ ተነስቶም ይመላለስ ነበረ ይላል። ጌታ ስሙ ይባረክ። ለዛ ለወንጌል እውነት ራሱን አሳልፎ ሰጠና ተነስቶ መመላለስ ጀመረ ይላል። በዛ በሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ከሽባነት የተፈወሰው ሰው በአይሁድ ሸንጎ አካባቢ የሆነ ታሪክ ነው። ይሄ በአሕዛብ ከተማ ውስጥ የሆነ ነገር ነው። የተፈጠረው ነገር አንድ አይነት ነው። ሁለት ሽባ ሰዎች ናቸው በተለያየ ስፍራ የተፈወሱት። የሕዝቡ ምላሽ ግን የተለያየ ነው። በዛኛው ስፍራ በሐዋርያው ጴጥሮስና ዮሐንስ ባገለገሉበት ስፍራ ብዙዎች ተገረሙ፣ እግዚአብሔርን አደነቁ፣ ይሄን የሠራ የዘላለም አምላክ እግዚአብሔርን አመሰገኑ ይላል። እዚህ ክፍል ላይ ስትመጡ ግን በጣም አስገራሚ ነው። ድምፃቸውን ከፍ አድርገው በዛ የተሰበሰቡት በሊቆናያና ቋንቋ አማልክት ሰው ተመስለው በመካከላችን ወርደዋል ብለው አምልኮ ለመሰዋት መንቀሳቀስ ጀመሩ ይላል። እንዳውም በዛ ስፍራ የነበረ የድያ ካህን ኮርማዎችና የአበባ አክሊሎችን ወደ ደጃፍ አምጥቶ ከህዝቡ ጋር ሊሰዋ መሯሯጥ ጀመሩ እና ሐዋርያው ጳውሎስ ደግሞ የሊቆንያ ቋንቋ አያውቁም። ስለዚህ ሰዎቹ ያንን ለማድረግ ወዲያ ወዲህ ሲሯሯጡ ግራ ገባቸው። ምን እያደረጉ ነው ብለው ሲጠይቁ መስዋዕት ሊያቀርቡላችሁ ነው፣ እናንተ ከሰማይ የወረዳችሁ አማልክት እንደሆኑ አስበው የሚል ነገር መጣላቸው እና ሐዋርያው ጳውሎስ ሮጡ ይላል። እየሮጡ ወደ እነሱ ይሄዱና ልብሳቸውን እየቀደዱ ይላል፣ እኛ እንደናንተ ሰው ነን፣ ሰማይንና ምድርን የፈጠረ የምትበሉትን ምግብ እየሰጠ ልባችሁን በደስታ እየሞላ ይሄንን ያደረገው እግዚአብሔር እናንተ ወደ እሱ ዘወር ትሉ ነው። ስለዚህ እንደዚህ አይነት ነገር እንዳታደርጉ ብለው ለመኗቸው፣ ጮሁ ይላል። በሚፈጠረው የእግዚአብሔር ሥራ ውስጥ ሰዎች የሚሰጡት ምላሽ አለ። ታቃላችሁ በዚህ ዘመን ሰዎች ዝና ፈላጊ ናቸው ብዙ ሰዎች ሴሌብሪቲ የመሆን ታዋቂ የመሆን ጉጉት አላቸው በሆነ ባል ሆነ መንገድ ታዋቂ ሊሆኑ የሚችሉበትን መንገድ ያውጠነጥናሉ ሰዎች ዝነኝነት የክፍለ ዘመናችን ትልቁ በሽታ ነው ሰው ዝነኛ ለመሆን ማደርገው ማይፈነቀለው ድንጋይ የለም እና ሐዋርያው ጴጥሮስ ያደረጉትን አይነት ኦፖርቹኒቲ ወይም ይሄን አጋጣሚ ቢያገኙማ እንዴት ሊጠቀሙበት እንደሚችሉ አስቡ እና ሐዋርያው ጳውሎስ ግን ልብሳቸውን ቀደዱ ይላል ይሄ በእኛ የሆነ ነገር አይደለም ይሄ የተሰጠው የጸጋ ወንጌል የሰራው ነው እግዚአብሔር በመካከላችን ለሥራው ምስክር እንዲሆኑ የሰጣቸው እነዚህ ክብር የተገለጡበት መንገዶች እግዚአብሔር ለመስራቱ ይሄ ወንጌል የእግዚአብሔር ወንጌል መሆኑን ማረጋገጫዎች ናቸው ወንጌል የሚሰበከው ወንጌል እግዚአብሔር ኮንፈርም የሚያደርገው እግዚአብሔር ልክ ነው የሚልበትን ማረጋገጫ የላከበት እንጂ እኛ ከሰው ተለይተን አይደለም እኛ ልክ እንደናንተ ሰዎች ነን ብለው ራሳቸውን ከሰው ጋር አስተካክለው ሰዎችን ከስተት ሲመለሱ እንመለከታለን ምንድነው ታዲያ እኔ ማድረግ ያለብኝ ሐዋርያው ጳውሎስ ለጢሞቴዎስ ሲመክረው እንደዚህ አለው አንተ ልጄ ጢሞቴዎስ ሆይ የወንጌልን ሰባኪነት ሥራ አድርገው ብዙዎቻችን ሰዓት ያያየን ሥራ እንደምንሄድ ዛሬ ሥራ አለብኝ እንደምንለው አይመቸኝም እንደምንለውና ሥራ እንደምንገባ ሁሉ ሐዋርያው ጳውሎስ ለጢሞቴዎስ ይለዋል ከወንጌል ሥራ የበለጠ ሌላ ሥራ የለም ሁሉም ሥራዎች ልንሰራቸው እንችላለን ግን የምንሄድባቸው የሥራ ቦታዎች በሙሉ የወንጌል መስበኪያ ፑልፒታችን እንደሆኑ እንወቅ ነው የሚለው ሁላችን የወንጌል ሥራን እንድናደርገው እግዚአብሔር ይፈልጋል በዚህ ምድር የምንኖረውም እግዚአብሔር የሰጠንም ተልእኮ ይሄው ነው ወንጌልን ሥራ እንድናደርግ በየትኛውም አጋጣሚ የትም ልንሰራ እንችላለን የትም አካባቢ እንዋል ትምህርት ቤትም ሥራም ቦታ ይሁን የተሰጡን እነዛ ስፍራዎች እግዚአብሔር ለኛ ያንን የሥራ በር የከፈተልን የወንጌል መነገሪያ ቦታ እንዲሆን ለኛ እግዚአብሔር ሁኔታዎችን ሲያመቻችልን እንደሆነ ልንረዳ ይገባል ወገኖች ስለዚህ ወንጌል እንዲሰበክ ነው የወንጌልን ሥራ እንድናደርግ ልክ ለሥራችን እንደምንጨነቅ ለሥራችን እንደምናስብ ለሥራችን እንደምንተጋ ለዚህ ለእግዚአብሔር ወንጌል እንድንተጋ የእግዚአብሔር ቃል ይመክረናል ስለዚህ ወንጌል ኃላፊነታችን ነው ለተወሰኑ ሰዎች የተሰጠ ሳይሆን ዳግም ለተወለደው ሰዎች በሙሉ ከእግዚአብሔር የተሰጠን ስጦታ ነው ክብር ነው ከርሱ ጋራ ይሄንን የክብር ወንጌል ማገልገል በዚህ የተቀደሰ አገልግሎት ውስጥ ተካፋይ እንድንሆን መጠራት በራሱ ክብር ነው ወገኖች ስለዚህ ይሄንን የክብር ወንጌል እንድንሰብክ ይሄንን ወንጌል ስራችን እንድናደርገው እግዚአብሔር ይፈልጋል የለተለት ጉዳያችን እንድናደርገው በሄድንበት ቦታና ስፍራ ሁሉ ቅድሚያ ለንሰጠው የሚገባው ነገራችን እንደሆነ እንድናስብ እግዚአብሔር ይፈልጋል ሌላ ሁለተኛው ይሄንን የእግዚአብሔርን ቃል በእምነት ስለመታዘዝ ነው ብዙ ጊዜ እግዚአብሔርን ቃል እንሰማለን እንታዘዘዋለን ወይ ለሰማነው ለእግዚአብሔር ቃል ምላሽ እንሰጣለን ወይ ይሄ ሽባ የተተረተረው ለሰማው ለእግዚአብሔር ቃል ምላሽ በመስጠት ነው አንድ አባት ከልጁ ጋር አፓርትመንት ውስጥ ይኖር ነበርና አባትየው ወደ ውጪ ሊወጣ አፓርትመንቱ በር ጋር ሲደርስ ከፍተኛ የሆነ ቃጠሎ አፓርትመንት ውስጥ ተነሳ ወደ ኋላ ተመልሶ ወደ ልጁ እንዳይሄድ ደረጃው እየነደደ ስለነበረ መውጣት አልቻለም ስለዚህ ያለው ብቻኛ አማራጭ በቤቱ ትክክል ያለው መስኮት ጋር ቆሞ መጮህ ነበር እና ልጁን በስሙ ይጠራው ሊጮህ አባትየው በኋላ ልጁ ድምጽ ሰምቶ በመስኮት መጣ እሳቱ በጣም እየተቀጣጠለ ስለነበረ አካባቢው በጭስ ታፍኖ ልጁ አባቱን ላይበት የሚችልበት ሁኔታ የለም እና አባትየው ምን ይለዋል ልጄ ሆይ ያለህ አማራጭ መዝለል ብቻ ነው ሌላ ምርጫ የለም ከእሳቱ ለመዳን መዝለል ብቻ ነው ደረጃ ሁሉ ተቃጥሏል ሌላ መውረጃ መንገድ የለም ስለዚህ ልጄ ሆይ ዝለል ይለዋል ልጁ ደግሞ አባቱን ሰምቶ አባቴ ሆይ አትታየኝም እንኳን እንዴት አድርጌ ነው የምዘለው ላይህ አልቻልኩም ጭሱ ሸፍኖኛል ሁኔታው አንተን ለማየት አላስቻለኝም ልዘላ አልችልም እንዴት እዘላለዋል አባትየው እንደዚህ አለው ልጄ ሆይ አንተ እኔን ማየት አይጠበቅብህም አንተ ብቻ ማድረግ የሚጠበቅብህ ምንድን ነው እኔ የተናገርኩን ድምፅ ሰምተ እኔ የነገርኩን ቃል አምነህ ከእሳት ለመዳን ራስን መወርወር ብቻ ነው ራስን ከመስኮቱ ላይ ስትወረውር የእኔ እጆች መሬት ላይ ሆነው ይጠብቁሃል ስለዚህ አንተ እኔን ማየት አይጠበቅብህም እኔ አይሃለሁ አለው ወንጌል ማለት እንደሱ ነው ወገኖቼ እኛ ነገሮችን ሁሉ ተረድተናቸው አይደለም ነገሮች ሁሉ ገብተውን አይደለም አንዳንዴ የሚያይ አምላክ ስለኛ ቃል የሚናገር ጌታ ነገሮችን ሰርቶ የሚለውጥ የዘላለም አምላክ እሱ እጅ ላይ ነው የምናርፈው ወንጌልን ስናምን ወንጌልን ስንቀበለው የምንወድቀው እግዚአብሔር እጅ ላይ ነው ስለዚህ ራሳችን እግዚአብሔር ቃል ላይ እንድንጥል ነው ልጋብዛችሁ የምፈልገው ታምራት የሚመጣው በዛ ነው ሌላ ነገር አይደለም የእግዚአብሔር ክብር የሚገለጠው ራሳችንን እግዚአብሔር ቃል ላይ መጣል ስንጀምር ነው። ለመጣው ለእግዚአብሔር ድምጽ ምላሽ ስንሰጥ ነው። ባላይህም እግዚአብሔር ባትታየኝም ግልጽ የሆነ ነገር ባልሰማም አንተን ታምኜ ግን ራሴን ባንተ ላይ ጥላለሁ እንድንለው እግዚአብሔር ይፈልጋል። እግዚአብሔር እንደዚህ እናምነው ይሁን። ልጄ በጣም ልቤን ተነካዋለች። አንዳንዴ የምትናገረው ነገር አላት ስለኔ። እንደዚህ እንደዚህ ለምን አደረግሽ እንዴ? ይሄንን እኮ ያለው የኔ አባት ነው ትላለች። ልቤ እንዴት እንደሚቀልጥ ልነግራችሁ አልችልም። የኔ አባት ማለቷ ማለት አይዱን ነው አባት ላልሆናችሁ አላውቅም። ለኔ ግን በጣም ሚኒንግፉል ነው እና ውስጤን አድቀት ጌታ ወቀሰኝ። መቼ ነው እግዚአብሔር የኔ አባት ብዬ በኮንፊደንስ ራሴን እሱ ላይ የምጥለው? ልጄ ተማምና እኮ ነው ኮርታ ነው የኔ አባት ነው እንደዚህ ያለው ብላ በኮንፊደንስ ቆማ የምትናገረው ለሱ ነው። እግዚአብሔር ላይ እንደሱ ማለት እችላለሁ ወይ? እሱ ይናገር እንጂ ከእሱ ትእዛዝ ይውጣ እንጂ ከእሱ ቃል ይምጣ እንጂ የኔ አባት ይናገር እንጂ እሱ ከተናገረ እኔ ያደርጋለሁ እንላለን ወይ ወገኖች? ጥሪው እሱ ነው። ክርስትና ድምቀት አይደለም። ክርስትና በእምነት ከእግዚአብሔር ጋር መጓዝ ነው። ስሙ ለዘላለም ይባረክ። እሱ በሄደበት መንገድ ለመሄድ መፍቀድ ነው። የእሱን ጥሪ ሰምቶ ምላሽ መስጠት ነው። እግዚአብሔር በሚወጣበት በሚገባበት ስፍራ ከእሱ ጋር ሰራተኛ ለመሆን ራስን አሳልፎ ለዚህ ወንጌል መስጠት ነው። ፈቃደኞች ነን ወይ? የመጨረሻውና ሶስተኛው በሆነው ነገር ሁሉ ለእግዚአብሔር ክብርን መስጠት መለማመድ መቻል አለብን። እነዚህ ሰዎች አማልክት በሰዎች መካከል ሰው መስለው ወርደዋል ብለው አምልኮ ሊያደርጉላቸው ፈለጉ። ሰው ነገር ሲደረግለት አይኑ ሰው ላይ ነው የሚቀረው። እግዚአብሔር በሰዎች በኩል ሰዎችን ተጠቅሞ ባደረገው ነገር የሰው ልብ ሰው ላይ ይቀራል። ነገሩ ጸጋው በተገለጠበት ሰው መንገድ ላይ ይንጠለጠላል። የሰው ልብ ሰጪው እያለ አድራጊው እያለ ሰሪው እያለ ሰው የተጠቀመበት ነገር ላይ ፎከስ ያደርጋል። ሰዎችን አማልክት የማድረግ ያህል ከፍታ እያየን ነው በዚህ በዘመናችን። ሰዎች በሰዎች ራስ ላይ፣ ሰዎች በሰዎች ትከሻ ላይ እየተረማመዱ ለራሳቸው ክብር መሬት ሳርግጡ በሰው ላይ እየሄዱ ያሉበት ዘመን ላይ ነው ያለ ነው። ክብር የሚገባው ግን ጌታ ብቻ ነው። ስሙ ለዘላለም ይባረክ። ስለ እያንዳንዳችን ኃጢአት በመስቀል የሞተው ኢየሱስ ብቻ ነው። ስለዚህ ክብር ልንሰጠው የሚገባው ለሱ ነው። እኔ አንድ ጊዜ አረሳውም፣ ኢትዮጵያ እያለሁ አንድ ጊዜ ኮንፈረንስ ነበር ድሬዳዋ የሚካሄድና እዛ ኮንፈረንስ ለመሄድ አሰብኩና ገንዘብ የለኝም። በጣም ገንዘብ በቃ ቸገረኝ እና ለመሄድ ደግሞ ገንዘብ ያስፈልገኛል እና ጸለይኩ። ታውቃላችሁ የጸሎት ርዕስ ድምቅ ይላል። አንዳንድ ጊዜ ቀኑ እስኪቀርብ ድረስ በእምነት ነው የምትጸልዩት። ግን የመጨረሻ ቀን ምንም መልስ ሳይመጣልኝ ነገ ኮንፈረንሱ ሊጀመር እንደ ዛሬ ማታ ክትትል ላስተምር ይሄን ነበርና እነዛ ሰዎች ጋር ሄጄ ክትትል ማስተማር ጀመርኩ እና እነሱ ደግሞ በጣም ጎስቋሎች ናቸው። ይሄ ቅጠል እየሰበሰቡ እንጀራ እየጋገሩ የሚሸጡ በጣም ጎስቋሎች ናቸው እና እነሱ ቤት ነው ማስተምረው እና እዛ ገብቼ በቃ እንጸልይ ብዬ መጸለይ ጀመርኩ እና እየጸለይኩ በቃ እንባ ቀደመኝ። ማለት እየመሸ ነው፣ ወደ ማታ ነው ማስተምራቸው እና እንባይ ውስጤ እየተናነቀኝ በቃ ጌታ ወይኔ ገንዘብ ስለሌለኝ ልቀር ነው፣ ገንዘብ ያላቸው ይሄዳሉ እያልኩ ውስጤ እያርጎመጎምኩ ማልቀስ ጀመርኩ። እነዛ እህቶች ደግሞ እኔ ስለ እነሱ ጉስቁልና ማለቅስ መስሏቸው ከኔ ጋር አብረው ያለቅሳሉ። እኔ የሚያስለቅሰኝ የገንዘብ እጦት ነው። ከዛ አብረን ፕሮግራሙን ጨረስንና ወጥቼ ሲሄድ አንድ እህት አለች ከዚህ በፊት ደህንነት ያስተማርኳትና በእሷ በደጃፍ ነው የማልፈው እና ያቺ እህት ቆማ ጠብቃኝ ልክ መጣ ወይ እንዴት ነህ ሰላም ነህ ወይ እና ግባ ሻይ አፍልቻለሁ ጥጃለሁና ሻይ ጠጣ ምናምን አለች። አይ እቸኩላለሁ እኔ ወደ ቤት ነው መሄድ የምፈልገው አልኩ። እቤት ገብቼ ለማልቀስ ነው፣ ሌላ ምንም የምሰራው ስራ የለኝም፣ ብሶቴን ለመወጣት ነው። እና ግድ የለህም ምናምን በቃ ገባ ብለህ በቆም ጠጥተህ ትሄዳለህ ምናምን ደግሞ በቆሎም የተቀቀላለህ ምናምን አለች። በቃ ስለንዝንዟ ብዬ ገባሁ እና ገብቼ በጣም ትንሽ ቁጭ አልኩና በቆሎ በጣም ትኩስ ነው፣ ገና ከድስት ውስጥ የወጣ ነው። እና በቆሎን ተቀበልኳት ልበላውም ስል በጣም ትኩስ ነው፣ እሱ እስኪቀዘቅዝ መጠበቁ ራሱ ለእኔ ትዕግስት የለኝም። ስለዚህ እንዳለ በወረቀት ላይ በቆሎን ያስኩና በቃ ልሂድ እንግዲህ ምናምን ስላት ምን ሆነሃል ዛሬ በጣም ተጣድፈሃል ብላ ከዛ በኋላ ይገርመሃል ጌታ ተናግሮኝ ነው አለች። ምኑን? በጣም አስገረመኝ። ምክንያቱም እኔ ብዙ ማቃቸው ባለብር ባለጠጋ የሆኑ ጓደኞች አሉኝ ብር ያላቸው እና እኔ እግዚአብሔርን ስጠይቀው በውስጠ ታዋቂ ከነዛ ሰዎች አንዱ እንደሚሰጠኝ ኤክስፔክት እያረኩ ነው በእግዚአብሔር ፊት የጸለይኩት እና በእነሱ ፊት እየተጎማለልኩ ጠብቃለሁ እግዚአብሔር ተናገረኝ ወንድም መክብብ ብለው እንዲሉኝ። በእነሱ ፊት ተንጎማለ የማንም እንደዚህ ያለኝ የለም። እቺ ምስኪን ሴት ባሏ ተፈናቃይ የነበረ ነው ለራሷ የሁለት መቶ ብር ደሞዝተኛ ነበረች ሴት ነች። ሶስት ልጆች አሏት። እሷ እግዚአብሔር ተናገረኝ ስትል ደነቀኝ። እግዚአብሔር ለሷ መናገሩ ራሱ እንዴት እንደተረዳች ገርሞኛለኝ። እና ይሄንን መቶ ብር ስጪው ብሎኛል ጌታ ብላ አምጥታ ሰጠች። ተግደረደርኩኝ። እንዴት ከደሃ ወስዳሉ? እነዛ ሁሉ ሀብታሞች ይያሉ፣ እንዴት ከደሃ ነው ብር ወስዳሉ? ብዬ ውስጥ የተጨነቀ ግንያችት እግዚአብሔርን ድምጽ ሰምታ ታዘዘች። ልክ መቶ ብሩ ከጇ ስወስድ ነግራቸዋለሁ፣ ቸግሮኝ ነው ብያቸዋለሁ። እና ጌታ ደግሞ ሰጠኝ ከችግረኛ ነው። እና ገንዘቡን ስወስድ መንፈስ ቅዱስ በውስጤ እንደዚህ አለኝ፣ እቺ ሴት እኔ ነኝ የተጠቀምኩባት ይሄን ብር እንድትሰጥ። እቺን ብር አገኘው ብለህ እሷ ፊት እንዳታጎበድድ። ገብቷቸዋል አይደል? ሰዎች አንድ ነገር ሲያደርጉላችሁ እንትናለ ወንድም ከሌ እኮ እንትናዬ እኮ ጌታ ይባረክ ደህና ነህ ወይ፣ በቃ ከበፊት የሌለን ነገር አዲስ ነገር ብልቅ ብሎ ሰዎቹን በሰዎቹ ዙሪያ ማደግደግ እንጀምራለን። ይሄ ማለት ነው ክብር ለሚገባው ክብር አለመስጠት። ያቺ ሴት እግዚአብሔርን ታዘዘች። እና ስጸልይ ሁሉ ጊዜ እንደዚህ እላለሁ ስለሷ፣ እግዚአብሔር ሆይ ታዛች ሴት መቶ ብር እንድትሰጠኝ ስላደረካት እግዚአብሔር ሆይ ባርካት። አይኖቼ ግን በእሷ ላይ እንዳያርፉ፣ አንተን ብቻ እንዳመሰግን፣ አንተን ብቻ እንዳከብር፣ ችግሬን አይተ ሰዎችን የላክልኝ አንተ ብቻ ስለሆንክ፣ ከአንተ ቸርነት የተነሳ እሷ በዚህ በጎ ስራ ተሳታፊ ስለሆነች አይኖቼ ከአንተ ተነስተው እሷን እንዳያዩ እግዚአብሔር ሆይ እርዳኝ አልኩ። አንዳንድ ሰዎች ባሪያ ሊያደርጉን ይፈልጋሉ። ባርከውን እንደፈለጉ ሊያደርጉን የሚፈልጉ ሰዎች አሉ። የበረከታችን ምንጭ እግዚአብሔር ብቻ ነው። ለዚህ ነው ያዕቆብ ሲናገር በጎ ስጦታ ፍጹም የሆነ በረከት ከላይ ከብርሃን አባት ይወርዳሉ። ጌታ ስሙ ለዘላለም ይባረክ። የሚባርክ እግዚአብሔር ነው። ስለዚህ ወንጌል የሚባርክ ነው፣ ወንጌል የሚያሳርፍ ነው። ግን ወንጌል በባረከን ጊዜ፣ ወንጌል ባሳረፈን ጊዜ እግዚአብሔር የተጠቀመበትን ዕቃ ሳይሆን መልሰን እግዚአብሔርን ማክበር እንድንችል እግዚአብሔር አይኖቻችንን ከሰው ላይ አንስቶ እሱ ላይ እንዲያደርግ ልንጸልይ ያስፈልጋል። ልባችንን ልንገታው ተው ልንለው እግዚአብሔር ይመክረናል። ምክንያቱም የነገራችን ባለቤት ሁሉ እግዚአብሔር ነው። በዚህ ምድር ስንኖር ሰዎች ምንም ነገር እግዚአብሔርን ታዘው ያድርጉልን፣ የነገሩ ባለቤት ግን እግዚአብሔር ነው። ስሙ ለዘላለም ይባላል። መከበር ያለበት እግዚአብሔር ነው። ሊመሰገን የሚገባው እግዚአብሔር ነው። ስለዚህ ይሄ ወንጌል የሚሰራ ወንጌል ነው። ይሄ ወንጌል ኃይል ያለው ወንጌል ነው። ይሄ ወንጌል ተአምራት የሚያደርግ ወንጌል ነው። ይሄ ወንጌል ሄዶ የማያውቅን ሰው የሚያስኬድ ወንጌል ነው። ይሄ ወንጌል የብልጥግና ወንጌል አይደለም፣ ግን ሰዎችን ብልጣ ባለጠጋ ያደርጋል። ስለዚህ ወንጌል የእግዚአብሔር ነው። የወንጌል መልእክት ኢየሱስ ነው። እሱ ኢየሱስ ደግሞ በሰዎች ሕይወት ውስጥ ተአምራት ያደርጋል። አንድ እግዚአብሔር ሰው ጠየቁት እና የጠየቁት ምን ብለው ነው? ምን አይነት የጸጋ ስጦታ ነው ያለህ አንተ አሉት። ታውቃላችሁ፣ ያን ኢትዮጵያ ውስጥ እከሌ እኮ 8 የጸጋ ስጦታ አለው፣ እከሌ እኮ 9 የጸጋ ስጦታዎች አሉት፣ የመፈወስ ተአምራት የማድረግ ልሳኔ መተርጎም እያልን በቃ ሰዎችን ካታጎራይዝ እናደርግ ነበር። እና የዛ ዘመን ነው የእኛም ብቻ ሳይሆን ዓለም አቀፍ ችግር ነበር። እና ያን ሰው ጠየቁት፣ ጋዜጠኞች ናቸው ጠየቁት፣ ያንተ የጸጋ ስጦታ ምንድን ነው? በኋላ ሰውየ ትንሽ ቆየና እኔ የኔ የጸጋ ስጦታ ምን እንደሆነ አላቅም፣ እንዳውም ያለኝ ስጦታ ራሱ ምን እንደሆነ አላቅም። አንድ ነገር ብቻ ነው የማውቀው፣ ኢየሱስ በሙላት በእኔ ውስጥ መኖሩ። ያ ኢየሱስ ተአምራት ያደርጋል፣ ያ ኢየሱስ ይፈውሳል፣ ያ ኢየሱስ ባለጠጋ ያደርጋል፣ ያ ኢየሱስ የዘላለም ህይወት ይሰጣል። እሱም ብቻ ነው የማውቀዋል። እኛም የምናውቀው እሱም ብቻ ነው ወገኖች። ማንም ምንም ያርግ፣ የምናውቀው አንድ ኢየሱስ በሰዎች ውስጥ ለመኖር ከዘላለም ክብሩ መጥቶ ዛሬ በመንፈሱ ከእኛ ጋር ያለ የምድርን ተግዳሮት እንቆቅልሽ ለመፍታት ከእኛ ጋር የወንጌል ሰራተኛ ሆኖ የሚወጣ ያ የክብር መንፈስ በየጊዜው የምናደርገውን ነገር በውስጣችን ሆኖ የሚመክረን የእግዚአብሔር መንፈስ እሱ ነው ያለ። ስለዚህ ወገኖች አትቸገሩ። የእኔ ስጦታ ምንድን ነው ምናምን ካወቃችሁ ጥሩ፣ ባታውቁት ግን ኢየሱስ በእናንተ ውስጥ አለ። ስሙ ይባረክ። ነገር የሚለውጠው ነገር የሚያስተካክለው። ስለዚህ ሰው ፍለጋ ትሯሯጡ፣ ችግር ስታዩ በዛ ችግር ላይ እጃችሁን ጫኑ። ወንጌል ነው የሚሰራው፣ ጌታ ነው የሚሰራው። የሰው ጉልበት፣ የሰው ጥበብ፣ የሰው ኃይል አይደለም፣ የሚሰራ እግዚአብሔር ነው። ስለዚህ ችግር ኦፖርቹኒቲዎች ናቸው ለእኛ፣ መከራ ለእኛ የእግዚአብሔር ክብር እንዲገለጥ እግዚአብሔር በር መክፈቱ ነው። ሆኖ ስናገኝ ደግሞ ክብሩን ለእሱ እንድንሰጥ ጌታ ይርዳል።
Now you're so mine, you're getting into